ምዕራፍ 106 ስለ ወይን እርሻ የተነገሩ ሁለት ምሳሌዎች ማቴዎስ 21 ከ28 እስከ 46 ማርቆስ 12 ከ1 እስከ 12 እና ሉቃስ 20 ከ9 እስከ 19 የምዕራፉ ይዘት ስለ ሁለት ልጆች የተነገረ ምሳሌ ስለ ወይን እርሻ ገበሬዎች የተነገረ ምሳሌ ኢየሱስ የፈጸማቸውን ነገሮች የሚያከናውነው በምን ስልጣን እንደሆነ ቤተ መቅደስ ውስጥ ያለ ለጠየቁት የካህናት አለቆችና የሕዝቡ ሽማግሌዎች ግራ የሚያጋባ መልስ ሰጥቷቸዋል። ኢየሱስ የሰጠው መልስ አፋቸውን አስያዛቸው። ከዚያም እውነተኛ ማንነታቸውን የሚያጋልጥ ምሳሌ ተናገረ። ኢየሱስ እንዲህ አለ፣ አንድ ሰው ሁለት ልጆች ነበሩት። ወደ መጀመሪያው ልጁ ሄዶ፣ ልጄ ሆይ ዛሬ ወደ ወይኑ እርሻ ሄደህ ሥራ አለው። ልጁም መልሶ አልሄድም አለው። በኋላ ግን ጸጸተውና ሄደ። ሁለተኛውንም ቀርቦ እንደዚሁ አለው። ልጁም መልሶ እሺ አባዬ እሄዳለሁ አለው። ግን አልሄደም። ከሁለቱ አባቱን ፈቃድ የፈጸመው የትኛው ነው? ማቴዎስ 21 ከ28 እስከ 31 መልሱ ግልጽ ነው። በኋላ ላይ የአባቱን ፈቃድ ያደረገው የመጀመሪያው ልጅ ነው። ኢየሱስ ተቃዋሚዎቹን እንዲህ አላቸው፣ እውነት እላችኋለሁ ቀረጥ ሰብሳቢዎችና ዝሙት አዳሪዎች ወደ አምላክ መንግሥት በመግባት ረገድ ይቀድሟቸዋል። ቀረጥ ሰብሳቢዎችና ዝሙት አዳሪዎች አምላክን ለማገልገል በመጀመሪያ ፈቃደኞች አልነበሩም። ይሁንና እንደ መጀመሪያው ልጅ በኋላ ላይ ንስሐ የገቡ ሲሆን አሁን እያገለገሉት ነው። በሌላ በኩል ግን የሃይማኖት መሪዎቹ እንደ ሁለተኛው ልጅ ናቸው። አምላክን እናገለግላለን ቢሉም ተግባራቸው ሌላ ነው። ኢየሱስ እንዲህ ብሏል፣ መጥምቁ ዮሐንስ የጽድቅን መንገድ ሊያሳያችሁ መጣ፣ እናንተ ግን አላመናችሁትም። ይሁን እንጂ ቀረጥ ሰብሳቢዎችና ዝሙት አዳሪዎች አመኑት። እናንተ ይህን አይታችሁም እንኳ ጸጸት ተሰምቷችሁ እሱን ለማመን አልፈለጋችሁም። ማቴዎስ 21 31 እና 32 ኢየሱስ በመቀጠል ሌላ ምሳሌ ተናገረ። በዚህ ምሳሌ ላይ የሃይማኖት መሪዎቹ ጥፋት አምላክን አለማገልገላቸው ብቻ እንዳልሆነ አመልክቷል። እነዚህ ሰዎች ክፉ ናቸው። ኢየሱስ እንዲህ አለ፣ አንድ ሰው የወይን እርሻ ለማ፣ ዙሪያውንም አጠረው፣ ጉድጓድ ቆፍሮም የወይን መጭመቂያ አዘጋጀ፣ ማማም ሠራለት። ከዚያም ለገበሬዎች አከራይቶ ወደ ሌላ አገር ሄደ። ወቅቱ ሲደርስ ከወይኑ ፍሬ ድርሻውን ከገበሬዎቹ እንዲያመጣለት አንድ ባሪያ ወደ እነሱ ላከ። እነሱ ግን ይዘው ደበደቡት፣ ባዶ እጁንም ሰደዱት። በድጋሚ ሌላ ባሪያ ወደ እነሱ ላከ። እሱንም ራሱን ፈነከቱት፣ ደግሞ ማዋረዱት። ሌላም ባሪያ ላከ፣ እሱን ደግሞ ገደሉት። ሌሎች ብዙዎችንም ላከ፣ አንዳንዶቹን ደበደቡ፣ አንዳንዶቹን ደግሞ ገደሉ። ማርቆስ 12 ከ1 እስከ 5 ኢየሱስን የሚያዳምጡት ሰዎች ምሳሌውን ይረዱ ይሆን? ኢሳይያስ የተናገረውን የሚከተለውን ውግዘት አዘል ሐሳብ ያስታውሱ ይሆናል። የሠራዊት ጌታ የይሖዋ የወይን እርሻ የእስራኤል ቤት ነውና የይሁዳ ሰዎች እሱ ይወደ የነበረው አትክልት ቦታ ናቸው። ፍትሕን ሲጠብቅ እነሆ ግፍ ይፈጸማል። ኢሳይያስ 5:7 የኢየሱስ ምሳሌም ከዚህ ጋር ይመሳሰላል። ባለ ርስቱ ይሖዋ ሲሆን፣ የወይን እርሻው ደግሞ የአምላክ ሕግ እንደ አጥር ከለላ የሆነለት የእስራኤል ብሔር ነው። ይሖዋ ሕዝቡን ለማስተማርና መልካም ፍሬ እንዲያፈሩ ለመርዳት ነቢያት ልኳል። ይሁንና ገበሬዎቹ ወደ እነሱ ከተላኩት ባሪያዎች አንዳንዶቹን አሰቃዩአቸው፣ ሌሎቹንም ገደሏቸው። ኢየሱስ እንዲህ አለ፣ የወይን እርሻው ባለቤት የቀረው የሚወደው ልጁ ነበር። መቼም ልጄን ያከብሩታል በማለት በመጨረሻ እሱን ላከው። እነዚያ ገበሬዎች ግን እርስ በርሳቸው ወራሹ ይሄ ነው፣ ኑ እንግደለው፣ ርስቱም የኛ ይሆናል ተባባሉ። ስለዚህ ይዘው ገደሉት። ማርቆስ 12 ከ6 እስከ 8 ኢየሱስ እንግዲህ የወይኑ እርሻ ባለቤት ምን የሚያደርግ ይመስላችኋል በማለት ጠየቀ። ማርቆስ 12 9 የሃይማኖት መሪዎቹም እንዲህ አሉ፣ ክፎች ስለሆኑ ከባድ ጥፋት ያደርስባቸዋል። ከዚያም የወይን እርሻውን ፍሬውን በወቅቱ ለሚያስረክቡት ለሌሎች ገበሬዎች ያከራያል። ማቴዎስ 21 41 ይህን ሲናገሩ ሳያውቁት የፈረዱት በራሳቸው ላይ ነው። ምክንያቱም የይሖዋ የወይን እርሻ የሆነውን የእስራኤልን ብሔር ከሚያስተዳድሩት ገበሬዎች መካከል እነሱም ይገኙበታል። ይሖዋ ከእነዚህ ገበሬዎች ከሚጠብቃቸው ፍሬዎች አንዱ በልጁ ማለትም በመሲሁ ማመን ሲሆን፣ ይህን መጠበቁም ተገቢ ነው። ኢየሱስ የሃይማኖት መሪዎቹን ትኩር ብሎ በመመልከት እንዲህ አለ፣ እንዲህ የሚለውን የቅዱሳን መጻሕፍት ቃል አላነበባችሁም? ግንበኞች የናቁት ድንጋይ የማዕዘን ራስ ድንጋይ ሆነ። ይህ የይሖዋ ሥራ ነው፣ ለዓይናችንም ድንቅ ነው። ማርቆስ 12 10 እና 11 ከዚያም ኢየሱስ የአምላክ መንግሥት ከእናንተ ተወስዶ ፍሬውን ለሚያፈራ ሕዝብ ይሰጣል የምላችሁ ለዚህ ነው በማለት ነጥቡን ግልጽ አደረገ። ማቴዎስ 21 43 በዚህ ጊዜ ጻሐፍትና የካህናት አለቆች ይህን ምሳሌ የተናገረው እነሱን አስቦ እንደሆነ ተረዱ። ሉቃስ 20:19 ስለዚህ ሕጋዊ ወራሽ የሆነውን ኢየሱስን ለመግደል ከመቼውም ጊዜ ይበልጥ ቆርጠው ተነሱ። ይሁንና ሕዝቡ እንደ ነቢይ ስለሚያዩ ሕዝቡን ፈሩ። በመሆኑም በዚህ ወቅት ሊገድሉት አልሞከሩም። የክለሳ ጥያቄዎች። በኢየሱስ ምሳሌ ላይ የተጠቀሱት ሁለት ልጆች እነማንን ያመለክታሉ? በሁለተኛው ምሳሌ ላይ የተጠቀሰው ባለርስትና የወይን እርሻ እንዲሁም ገበሬዎቹ፣ ባሪያዎቹና ወራሹ እነማንን ያመለክታሉ? ገበሬዎቹ ወደፊት ምን ያጋጥማቸዋል?